ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያ አዲስ አበባ ብፁዕ አቡነ ብርሃነ ኢየሱስ ደመረው ሱራፊኤል ለልዩ የአፍሪካ ጳጳሳት ሲኖዶስ ጉባኤ ንግግር ማድረጋቸው ተገለጠ። ካለፈው እሁድ ጀምሮ ለሶስት ሳምንታት የሚቀጥል ሁለተኛው ልዩ የአፍሪካ ጳጳሳት ሲኖዶስ እዚህ ቫቲካን በሲኖዶስ አዳራሽ ውስጥ እየተካሄደ መሆኑ ሲረጋገጥ የሲኖዶሱ ዋና ርዕሰ ጉዳይ የአፍሪካ ቤተ ክርስቲያን በእርቅ ፍትህና ሰላም አገልግሎት እናንት የምድር ጨውና የዓለም ብርሃን ናችሁ የሚል ነው። ሲኖዶሱ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እሁድ ከብፁዓን ካርዲናላት ጋር በሁባሬ ባሳረጉት ደማቅ መስዋዕት ቅዳሴና ስብከት ጀምሮ ሰኞ ጠዋት ቅዱስነታቸው በከፈቱትና በመሩት ጸሎትና አስተንትኖ ሥራውን ቀጥለዋል። እንደ መርሃ ግብሩ መሰረት የሲኖዶሱ ሥራ ሊቃነ መናብርትና አዘጋጆች ስለ ሲኖዶሱ ዓላማና ይዘት በሰፊው መልእክት ያስተላለፉባቸው ዲስኩሮች ተደምጠዋል። በመቀጠልም የሲኖዶስ አበው እንደ ሲኖዶስ መምሪያ መሰረት ያዘጋጁትን ትምህርት ሰጪ ርዕሶች ለጉባኤው በንግግር መልክ እያቀረቡ ውይይትና ትንተና በመደረግ ላይ ነው። ለምሳሌ ትናንት ማክሰኞ ጠዋት በኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ በሲኖዶሱ ጉባኤ እንዲሳተፉ በርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በተደረገላቸው ጥሪ መሰረት በሲኖዶስ አዳራሽ ውስጥ ተገኝተው ስለ ኢትዮጵያና አፍሪካ መንፈሳዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታ ገልጠው ለአፍሪቃው ዘርፈ ብዙ ችግሮች መፍትሄ ይሆናሉ ያሏቸውን መፍትሄ ሐሳቦች ለሲኖዶሱ ጉባኤ አሳስበዋል። የሲኖዶሱ ጉባኤ በትናንቱ ውለው ከእስላም ሃይማኖት ጋር መደረግ ስላለበት ውይይትና ስለ ትምህርት በሰፊው ተነጋግረዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ለብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክ ሰላምታ ባቀረቡበት ንግግር የፓትርያርኩ በሲኖዶሱ ላይ መገኘት የአፍሪቃ ቤተ ክርስቲያን ጥንታዊነትና ሀብታም ትውፊት እንደሚመሰክር ጠቅሰው የኢትዮጵያ ቤተ ክርስቲያን ምንም እንኳ ብዙ ስደትና ሰማዕትነት ብትቀበልም ቅሉ ወንጌልንና የሕጉ ፍቅርን መመስከር ቀጥላበታለች። ዘላቂ እርቅ፣ ሰላምና ፍትህ የሚገኘው በክርስቶስ መሆኑን እናምናለን እናውቃለን ሲሉ ሰላምታ አቅርበዋል። በትናንቱ የአፍሪካ ጳጳሳት ሲኖዶስ ጉባኤ እንደ ሲኖዶሱ መምሪያ መሰረት ብፁዕ አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን አዲስ አበባ ስለ ሶስት ርዕሶች በመዘርዘር ገለጣ አድርገዋል። እነርሱም አንደኛው ልዩ የአፍሪካ ጳጳሳት ሲኖዶስ ሐዋርያዊ ሰነድ ማለት ኤክሌዚያ ኢን አፍሪካ፣ ቤተ ክርስቲያን በአፍሪካ፣ በኢትዮጵያ ቤተ ክርስቲያን ምን አይነት ለውጥ እንዳሳየ ከመምሪያው ሰነድ ቁጥር 16 ላይ ተመርኩሰው፣ ሁለተኛ በሰው ዘር አካላት ላይ ስለሚደረገው ንግድ ከቁጥር 51፣ ሶስተኛ የዓለማውያን ካቶሊካውያን ጥቅምና አስፈላጊነት በዓለም አቀፍ ደረጃ በቁጥር 145 ላይ ተመርኩሰው ተንትነዋል። ሊቀ ጳጳሳት ብፁዕ አቡነ ብርሃነ ኢየሱስ ስለ ድኅረ ሲኖዶሱ ሐዋርያዊ ሰነድ ኤክሌዚያ ኢን አፍሪካ፣ ቤተ ክርስቲያን በአፍሪካ፣ በኢትዮጵያ ቤተ ክርስቲያን ስላመጣው ለውጥ በገለጡበት ክፍለ ንግግራቸው ሰዎች አዳዲስ ሰነዶች ያውጡ እንጂ ሰነዶች ለብቻቸው አዳዲስ ሕዝቦች መፍጠር እንደማይችሉ ጠቅሰው ኤክሌዚያ ኢን አፍሪካ በእጅጉ ሀብታምና ትልቅ ሐዋርያዊ ሰነድ ቢሆንም ቅሉ ገና እንደሚጠበቀው ብዙ ለውጥ አለማስገኘቱን ገልጸዋል። ሰነዱ ምን አይነት ቤተ ክርስቲያን መገንባት እንደምንፈልግ ለማሰላሰል ይጋብዘናል። በመሆኑም እኛ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ተሰብስበን አውደ ጥናት በማካሄድ መሆን የምንፈልጋት ቤተ ክርስቲያን የሚል ሐዋርያዊ መልእክት ዘርግተናል። ይህ መልእክት በኤክሌዚያ ኢን አፍሪካ ሐዋርያዊ ሰነድ መርህ የቤተ ክርስቲያናችን ችግሮች፣ ሥራዎችና ተስፋዎች ይገልጣል። እስካሁንም የሐዋርያዊ ግብረ ተልእኳችን ተጨባጭ ማጣቀሻ ሆኖ ቀጥሏል። አንዳንድ ሰዎች የመጀመሪያው አፍሪካዊ ሲኖዶስ ጥቅም እንዳልሰጠ አድርገው አፍራሽና ተስፋ ቢስ ቃላት ቢሰነዝሩም ቅሉ ቤተ ክርስቲያናችን ይህ አይነቱ ጠቃሚ ተመክሮ አግኝታበታለች ሲሉ ስለ ድኅረ ሲኖዶሱ ሐዋርያዊ ሰነድ ኤክሌዚያ ኢን አፍሪካ ጥቅምና አገልግሎት ገልጠዋል። ብፁዕ አቡነ ብርሃነ ኢየሱስ ስለ ሁለተኛው ርዕሰ ጉዳይ ማለት በሰው ልጆች አካላት ላይ ስለሚፈጸመው ንግድ፣ ስለ ምንዝርና ተግባር፣ ሕፃናትን አስገድዶ ማሰራት፣ ስለ ስደተኞችና ተፈናቃዮች እንዲሁም ባህሩን ሲሻገሩ የአፍሪካ ስደተኞችና የፖለቲካ ጥገኝነት ጠያቂዎች የሚገጥማቸው ችግር በመጥቀስ ለጉባኤው በቀረቡት ሐሳብ በተጠቀሰው ችግር ሰለባ የሆኑትን አንዳንድ ግለሰቦች በስም ጠቅሰው አሰቃቂ ድርጊቶች ከተነተኑ በኋላ ሲኖዶሱ ለዚህ ችግር ማለት ለሰዎች ንግድ፣ ስደትና የሕፃናት ብዝበዛ ዘላቂ መፍትሄ እንዲፈልግ አሳስበዋል። ብፁዕ አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ካቶሊካውያን ዘኢትዮጵያ ከሲኖዶሱ መምሪያ ቁጥር 145 ላይ ስላለው አርእስት ማለት ስለ ካቶሊካውያን ዓለማውያን ምእመናን በዓለም አቀፍ ደረጃ ሲተነትኑ ለምሳሌ በአፍሪካ ህብረት ጽፈት ቤት ካሉት ሰራተኞች 50% ዓለም አቀፍ ካቶሊካውያን ምእመናን መሆናቸውን በአንድነቱ ጽፈት ቤት አጠቃላይ ስብሰባዎች ሲካሄድ በኢትዮጵያ የቅድስት መንበር ሐዋርያዊ ልዑክ እንዲሳተፉ ጥሪ እንደሚደረግላቸው አሳስበው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በአፍሪካ አንድነት ጽፈት ቤት በቀዋሚነት ወይም ቢያንስ በታዛቢነት የሚያገለግሉ ተወካይ እንዲመርጡ አደራ ብለዋል። ይህ በአንድነቱ ማህበር ውስጥ ለሚያገለግሉ ካቶሊካውያን ዓለማውያን ምእመናን የቤተ ክርስቲያን ማህበራዊ ትምህርትና የኤክሌዚያ ኢን አፍሪካ ሐዋርያዊ ሰነድ የሚያስተምሩትን ትምህርት በውሳኔና በውይይት ግምት ውስጥ እንዲያስገቡ ይረዳቸዋል ሲሉም ገልጠዋል። ይህ አይነቱ የቅድስት መንበር ተወካይ በሰካም ማለት በአፍሪካና ማዳጋስካር ጳጳሳት ምክር ቤትም እንደሚያስፈልግ ቤተ ክርስቲያናቸው ለነዚህ ተወካዮች ድጋፏንና ትብብሯን እንደምትሰጥ በማረጋገጥ አሳስበዋል።